ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በተከታታይ የምናቀርብላችሁ ማንያውራ የነበረ ክፍል 12 ከዚያም እንጻፍ ካልንማ በሜል ርዕስ በያሱ አለማየሁ ከሚቀርቡት ተከታታይ ጽሑፎች አንዱን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድረገጽ ሪሊፍ ዌብ ሰኞ ጥር 1 ቀን ባወጣው ሳምንታዊ ዘገባ ቀደም ብሎ በደቡብ ምስራቅና በምስራቅ ኢትዮጵያ ቆላማ አካባቢዎች ባለው ሁኔታ ላይ ተጨማሪ መረጃዎችን በማከናተቷል። እስከ ሰኔ 2009 ዓ.ም ተመረጥ ድረስ በተጠቀሱት አካባቢዎች 5.6 ሚሊዮን ህዝብ የምግብ እርዳታ፣ 9.2 ሚሊዮን የሚሆን ህዝብ የንጹህ ውሃ አቅርቦት፣ 300 ሺህ ህጻናት በምግብ እጥረት ምክንያት የተጎዱ በመሆናቸው ተጨማሪ አልሚ ምግቦች የሚያስፈልጋቸው መሆኑን አስፍሯል። በምግብ እጥረትና በንጽህና ጉድለት የሚመጡ ተላላፊ በሽታዎች 4.4 ሚሊዮን የሚሆን ህዝብ ሊጠቃ እንደሚችልም ተሰግቷል። በምግብ እጥረት፣ በትምህርት ቤት አለመሟላትና በትምህርት መሳሪያዎች አቅርቦት ችግር የተነሳ የ4 ሚሊዮን ህጻናት ትምህርት የተስተጓጎለ መሆኑን ጥናቱ ጠቁሟል። የወያኔ አገዛዝ የሹምሽር ድራማ በድርጅቱ ላይ ቀውስ ሊፈጥርበት ይችላል ተባለ። የኢትዮጵያ ህዝብ ከዳር እስከ ዳር የወያኔ አገዛዝ በስርዓት ለውጥ እንዲወገድ እየጠየቀና ተግባራዊ እንቅስቃሴ በማድረግ ላይ ባለበት ሁኔታ አገዛዙ ችግሮቹ የመልካም አስተዳደር ችግሮች ናቸው በማለት እያካሄደ ያለውን ሹምሽር ህዝቡ ሙሉ በሙሉ ያልተቀበለው መሆኑ ይታወቃል። ካድሬዎችን በገፍ ማባረርና አንዳንዶችንም ለፍርድ ማቅረብ በአንዳንድ የወያኔ ተለጣፊ ድርጅቶች ተግባራዊ ቢሆንም ሌሎች ድርጅቶች ተመሳሳይ እርምጃ ለመውሰድ ድፍረቱን ያጡ መሆናቸው ይነገራል። በአጠቃላይም በወያኔ አገዛዝ እየተወሰደ ያለው እርምጃ በካድሬዎች ላይ አለመተማመንና ፍርሃትን ያነገሰ ሲሆን አዳዲስ ካድሬዎችንም ለመመልመል አስቸጋሪ ሆኗል ተብሏል።
የአይቮሪ ኮስት ጠቅላይ ሚኒስትርና የካቢኔ ሚኒስትሮቻቸው ሰኞ ጥር 1 ቀን 2009 ዓ.ም ተብረት ስልጣናቸውን የለቀቁ መሆናቸውን አሳውቀዋል። በታሳስ ወር ከተደረገው የምክር ቤት ምርጫ በኋላ የጠቅላይ ሚኒስትሩ ስልጣን መልቀቅ የሚጠበቅ ቢሆንም በተለያዩ ከተሞች ወታደሮች አመጽ በሚካሄድበት ወቅት መደረጉ ችግሩን ያወሳሰበው መሆኑ ታውቋል። የቀድሞው የአማጽያን መሪ ካርብ ጀምሮ በተካሄደው አመጽ ላይ እጃቸው አለበት ተብሎም ይጠረጠራል። የወታደሮች አመጽ ለጊዜው ያቆመ ቢመስልም የአይቮሪ ኮስት የመንግስት ሰራተኞች የጥሮታ አበላቸው እንዲቀንስ በመደረጉ ይህን ተቃውሞ ለአምስት ቀን የሚቆይ የሥራ ማቆም አድማ መጀመራቸው ታውቋል። በጋምቢያ ሌሎች ሁለት የግል የሬዲዮ ጣቢያዎች በመንግስት ትዕዛዝ እንዲዘጉ የተደረገ መሆናቸው ታውቋል። ራዲዮ ጣቢያዎቹ ለመዘጋታቸው ከመንግስት በኩል የተሰጠ ምክንያት ባይኖርም ለተቃዋሚ ድርጅት አባሎች መድረክ በመስጠታቸው ሳይሆን አይቀርም ተብሏል። ከዚህ በፊት ሌሎች 3 የሬዲዮ ጣቢያዎች እንዲዘጉ መደረጉ ይታወቃል። በተያያዘ ዜና የጋምቢያ ጠቅላይ ፍርድ ቤት የህዳር 22 ምርጫ ውጤት እንዲቀለበስ ፕሬዝዳንት ጃሜ ያቀረቡትን ጥያቄ ላይመለከተው ይችላል የሚል ግምት ተወስዷል።
አድማጮቻችን፣ ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
ስለዛም ያውራ የነበረ ክፍል 12 አንዳንድ ታጋይነን ባይ ድርጅቶች ፍቅሬ ክላሽኔ ብለው ሲዘፍኑ የተሰማ ቢሆንም ትግል ሰርግ ድግስ ወይም ፈንጠዚያ አይደለም። የአንድ ህዝብ የአንድ ሀገር ወደፊት እጣ የነገ መልክ ነጻነት ወይ ባርነቱ የሚወሰንበት ሊሆን የሚችል ነውና በቀላሉ ከቶ ሊታይ አይገባውም። ስለዚህም ትግል ብለው ለቄንጥና ለቧልት ለይስሙላ ለማወናበድ ያልተነሱት ሁሉ ማለትም ትግልን በሚገባ የተረዱ ሁሉ በቅድሚያ የትግላቸውን ይዘትና አቅጣጫ ይወስናሉ። ይህንንም የሚያደርጉት የሀገራቸውንና የዓለም አቀፉን ተጨባጭ ሁኔታ በተገቢው መንገድ መርምረው ማን ነው ጠላት ማን ነው ወዳጅ የሚለውን ለይተው አውቀውና የትግሉንም ስልት በሚገባ ተረድተው ነው። በተገቢው አነጋገርና አስቀምጠው ከተባለ የህብረተሰቡንና የዓለም አቀፉን ዋና ዋና ቅራኔዎች ዘርዝረው ቀዳሚውን ከተከታዩ ዋነኛውን ከመለስተኛው ሊታረቅ የሚችለውን ሊታረቅ ሊጣጣም ከማይችለው ለይተው ያስቀምጣሉ ማለት ነው። ኢህአፓ ቅራኔዎችን አያያዝ በተመለከተ ባሳለፈው ተመክሮ የተሳሳተባቸው ወቅቶች ቢኖሩም በመሰረቱ ግን የህብረተሰቡን ቅራኔ ቀደም ተከተልና ይዘት በሚገባ ተረድቶ ቅራኔዎችንም በሚገባ ይዞ ትግሉንም ሊያጣጡፍ ሞክሯል። ያፓት ግል ሲጀምር በሀገሪቷ የነበረው ዋና ቅራኔ የአጼውን ስርዓት ከሰፊው የኢትዮጵያ ህዝብ ጋር ያቃረነው በመሆኑ ድርጅቱ ሰፊውን ህዝብ በአንድ ጎራ አሰልፎ በገዢው መደብ ላይ ለማሰለፍ ፕሮግራም ተልሞ ተንቀሳቅሷል። ይህንን በሚያደርግበት ወቅትም በብሔረሰብ ልዩነትና ጭቆና ደረጃ የተከሰተውን ቅራኔ ይዘት በመረዳትም መብትን በማክበርና በጋራ በመታገል ችግሩን ማስወገድ ይቻላል የሚል አቋሙን አስተጋብቷል። በዚህም የተነሳ የብሔረሰብ ቅራኔ የማይታረቅና በመገንጠል ብቻ ሊፈታ የሚችል ነው ብሎ ፕሮግራም ካሰራጨው የወያኔ ድርጅት ጋር ቅራኔ ገባ። ይህም ቢሆን የተከሰተውን ልዩነት በውይይትና በሰላም እንፈታለን በሚል እምነት በወያኔ ላይ በጦር ሳይዘምት ቆይቶ ከትግራይ ካልወጣችሁ ባይ ለነበረው ወያኔ ጊዜን ሰጠው። ወያኔም በዚያ ሳይወሰን በወንዝ ማዶ አጋሮቹ ተደግፎ በኢሃፓ ሰራዊት ላይ ጦርነት አወጀ። በዚህ ወቅትም ሆነ ቀደም ብሎ ድርጅቱ ከልዩ ልዩ ኃይሎች ጋር በማበረና ተግባብቶ ተቻችሎ ለመስራት እየጣረ ነበር። ወያኔ ቢሆን ያቀረበው አማራጭ በፓርቲ ደረጃ በሪዮትና ፕሮግራም ከተስማማን ውህደት አሊያም የጋራ ግንባር፣ ይህ ካልሆነ ደግሞ ዝቅ ባለ ትብብር ተወስኖ መቻቻል የሚል እንደነበርም ታሪክ ያስታውሳል። ዛሬ ታሪክን ነጋጠባ ማጅራት የሚመቱ ኢህአፓ እኔ ብቻ እንጂ ሌላው ድርጅት ይጥፋ ባይ ነበር ብለው ቢቀጥፉ ድርጅቱ አቋሙ ይህ እንዳልነበር ሐቅ ነው። የደርግ የህብረት ጥሪ በተሰራጨም ጊዜ ኢህአፓ የሰጠው መልስ ሁሉን ድርጅቶች ወያኔንም ጭምር እና የሲቪክ ማህበራትን ያቀፈ ሂደት መሆን አለበት የሚል ነበር። ኢህአፓ በጎንና ለብቻው ከደርግ ተደራድሮ ጥቅማ ጥቅም ሊያሳድድና ሌሎችን ድርጅቶች ሊጎዳ በፍጹም አልጣረም። እንግባባ አሊያም እንቻቻል ብሎ ሁሉን ድርጅቶች ቀረበ እንጂ ጉልበት አለኝ ባለበት ድርጅቶችን ሊወጋ አልተነሳም። ከመኢሶንም ጋር ቢሆን በአዲስ አበባ የሚስጥር ውይይቶችን አካሂዶ ነበር። ያፓ በፕሮግራሙ በሰላም ለመታገል ፍላጎቱን አስፍሮ እንደነበር የሚታወስ ሲሆን ደርግና አጋሮቹ ጦርነት አውጀው እስኪዘምቱበት ድረስ ቅራኔን አባብሶ ጥይት መተኮስ ላይ አልተሰማራም ነበር። የሌላ ሊደበቅ የማይችል ሐቅ ነው። ቅራኔን በሚገባ ለማያስ ቅራኔዎች ማውቅ ያስፈልጋል። ወዳጅና ጠላትን ያለየ ትግል በሸክላ ድስት መሰባበር ደንብሮ ገደል እንደገባ በሬ ይሆናል። ወዳጁን ይመታል፣ ጠላቱን ያቀፋል፣ ትግሉን ባፍጢም ይደፋል። ወያኔ የብሔረሰቦች ቅራኔ ዋና ነው ሲል ህዝቡን እርስ በርስ በማጋጨትና አማራ በሚለው ህዝብ ላይ ደግሞ ጥላቻን በመፍጠር ትግልንም ሀገርንም ጎርቷል። በየካቲት አብዮት ጊዜ ኢያፓንና መኢሶንን ሊለያዩ ያበቁት ጠላት ማን ነው በሚለው ላይ ነው። ኢያፓ የምርጥ መኮንኖች አገዛዝ የህዝብ ጠላት ነው፣ ወርዶ በህዝባዊ ጊዜያዊ መንግስት መተካት አለበት ሲል፣ መኢሶንና ሌሎች ደግሞ ይህ አገዛዝ በሂስ እየተወቀሰ ሊደገፍ የሚገባው ነው ብለው ነበር። ወደ ወያኔ ስንመለስ ህዝብንም ሀገርንም ጠላት ብለው ፈርጀው ያካሄዱ ትግል ለባዕድ ጠላቶች ሳይቀር በር ከፍቶና መዘዝ አስከትሎ ነው ሀገሪቷን ሊያወድም እየተፈታተነ እያለ መሆኑን እንገነዘባለን። በወያኔ ወይም ዛሬ ይበልጥ ጠቦና ከስሞ የመለስ ቡድን በሚባለውና በኢትዮጵያ ህዝብ መሃል ያለውን መሰረታዊና ዋና ቅራኔ ዛሬ መካድ ወይም አላይም ማለት ከቶ አይቻልም። በሁሉም መስክ ከህዝብ ተጻሮ በዝባዥና ጨቋኝ ሆኖ ለሀገር ህልውና አደጋ ሆኖ የህዝብ መብት አፋኝ ሆኖ ያለው ይህ የመለስ አገዛዝ ነው። ኢትዮጵያ አንድነቷና ህልውናዋ ተጠብቆ ህዝቧ የዲሞክራሲና የመብት ባለቤት ሆኖ እንዳይገኝ እንቅፋት የሆነው ይኸው የወያኔ አገዛዝ ነው። ስለዚህ ከዚህ አገዛዝ ጋር ህዝብ ያለው ቅራኔ ዋና በመሆኑ ህዝብ በአንድ በኩል አገዛዙ ጭፍሮቹ በሌላ በኩል ሆነው ለሞት ሽረት ትግል ተፋጠው ይገኛሉ። ይህ መሰረታዊ ሀቅ መገንዘብ አቅቷቸው ተስኗቸው ወይም ያ መከረኛ ሆድ ጋርዷቸው አገዛዙ ወዳጅ ነው የሚሉ ካሉ የቅራኔ አፈረጃጀትን ሀሁ መማር የሚኖርባቸው ይሆናሉ። አገዛዙ ከነጭፍሮቹ በተቃራኒው ጎራ ሲመደብ ሌላው ህዝብ በሞላ ጎደል በወዳጅ ደረጃ የሚፈረጅ ነውና በመሃሉ ያሉትን ወያኔዎች በመለስተኛ ደረጃ ይዞ በአግባብና በሰላም ለመፍታት መጣር ያሻል ማለት ነው። አንዳንድ ድርጅቶች ግን ለራሳቸው ተቃዋሚ የሚለውን ስም ቢሰጡም የሟች መለስን አገዛዝ በተመለከተ ያላቸው ግንዛቤ የተሳሳተ ከመሆኑም በላይ ከሌሎች ተቃዋሚ ድርጅቶች ጋር ያላቸውን ልዩነት በተመለከተም እያካሄዱ ያሉት ዘመቻ መለስተኛውን ቅራኔ ወደ ከፍተኛ ደረጃ የሚወስድ ነው። ይህ ልዩነት በሚገባ መያዝ አለመቻል በህብረት ጥረቱ ላይ ያስከተለው መዘዝም ያየነው ነው። አለወቅቱና አላግባብም ወደ ታሪክ መለስ ብለው የፈረደበትን ኢያፓ ነጋ ጠባ በመወንጀልና ያጸያፊ ዘመቻቸውም ኢላማ በማድረግ የሚንቀሳቀሱትም እየፈጸሙ ያሉት ይህንኑ ስህተት ነው። ኢያፓ በውስጡ የተከሰቱ ችግሮችንም ከሞላ ጎደል በአግባቡ በመያዙ ዛሬ ከአገዛዙ ጎን ቆመው ሊከሱት የሚጥሩትንም ቢሆን ተቃወማችሁ ብሎ ሳይገላቸው በሰላም ያሰናበታቸው ናቸው። ኢያፓ መታገል ያልፈለገንና በቃኝ ያለን አባሉን እንደ ወያኔ እያሰረ የሚገድል ድርጅት ሳይሆን የሚያሰናብት እንደነበርም ይታወቃል። በአንድ ወቅት ለቀውት በሌላ ወቅት ተመልሰው የሚቀላቀሉትም ጥቂት እንዳልሆኑም የታየ ነው። በሌላ በኩል ደግሞ ኢያፓ በዋናው ጸረ ህዝብ ኃይል ላይ በማተኮር ከሌሎች ድርጅቶች ጋር ያለፉትንና ወይም መለስተኛ የሆኑ ቅራኔዎችን በመተው ጋራ ትግልን ጠቃሚነት በማስረዳት ህብረት ብሎ ሲጥር አመታት አልፈዋል። ኢዴሃቅ አንድ ምሳሌ ነው። እዚያም ለጥቆ ከጊዮኑ ጉባኤ ለበቃው ሂደት ዋና ተሳታፊ ነበር። ኢዴሃህን ለመመስረት በተደረገው ጥረትም ጉልህ ሚና ነበረው። የሌሎች ድርጅቶች ደጋፊዎች ነን ወይም ሁሉን አዋቂ ረዳትም ሙሉ ፕሮፌሰሮች ነን ያሉት ሁሉ ሲረባረቡበት በቀድሞ አገዛዝ ሽብርና ወንጀል ተሳትፈው ያፈሰሱት ደም እየኮረኮረ የሚያስጮዋቸው ሁሉ በራዲዮና በየጋዜጣው ቢዘምቱበትም ከህብረቱ አልራቀም። ሌሎች ድርጅቶች ያረቀቁትን ያመኑበትን የትግል ሰነድ ፕሮግራም እንዲሁ ስልት ተቀብሎ ማን ትልቅ ማን ትንሽ ሳይል በኩል ከሌሎች ጋር ህብረት መሰረተ እንጂ አልሸሸም። ከህብረቱ የወጡና በድርጊታቸው ለመለስ ቡድን የጠቀሙ እነማን እንደሆኑ ህዝብ ጠንቅቆ የሚያውቀው ጉዳይ ነው። ነጋ ጠባ ግን ለንቅፋቱም ለንግድ ኪሳራውም ለገጠመኙ ሁሉ ኢያፓ ላይ ማላከኩ የሚያዋጣ አልሆነም አልነበረም። ቀደም ካለው ጊዜ ጀምሮ ቢሆን ኢያፓ ሲበዛበት ይከላከላል እንጂ بتزمتبت قطر أتفاون لست بلو عيدكمن بزيبا كل ينك قلبي بال كسوني كبلا يا خزب تقلات يا هونن حيل عند وداد سلك قطرنا بتشات أبايو أي كيرم يما اللزيناوي أكجزاز يورد يودم لمن قلاتو يميلون كفلوش النسو بتلسال لسو قطر أكجزازو ما كورفدون يميك النس يما السلات جونو يدقمو سيتتنا ليهون يمايتلنو يك رانين يزت ماوكو لتقلم أكتأت أنا يزت وساينو لو دا جنجي لتقلات لومي أي يازم من قستوائي لماريام لو دا جو إساتي زوال بجو يبالينا برو يمياسا يو آنباغن ننو ودا جو چون ماوك تسنوت غراك أنيون أتفتو لو دكتو راسوم دل دل اندسرانو إساياسا فورك إم وراج نات ألات مليت آكتوتنو كواننا لوليو كملس زيناوي غار لت الله يبكاو يه يه جيجوش ستت لتقلاتشن ترو مونو باي كادم وانناو تكورتاتشن براساتشنا كايدنا يه تقل فر بمهونو وانناو نكرريتا كملس تنيو انداننا ماتا متنكك وساينو ببهير سبوش مال ياللون هونيتا يملس بودن إيارك جبه هزبون لما كفافل الناب مجر رشم هاگري توان لما بتاتن ايت عرنو يه هاگري توان عمدنتنا يه هزبوان عبرو منور يمين منيو كفلوت يهننو يه هاگزازون رقوم سمريت لياد جبو اي تبك باتشو يه اورومو هزب مبت تقرب عرينن بلو يميتات تمو عمدان غازيت خوش هونو يتدراد جو كفلوت يالا چو اقوام هاگزازو يميردان هزبن يمياك عرن مغنون كذيبا فيتم يتك أسنونو يا أورمو هنا يا ليلوش مبت تنفقن يميل حزب تقلاتو عقزازون جي ليلو حزب عيرلم با حزب لاي كمي درسو بدرنا تقونا تتكمو يبلت اجا يا أمارا حزب النبرم زارم كملس بودن زرفانا قف يتقراي سفي حزب تتك عمي تدرغو توسدو بتنات اللي فرجاي جلم يه مسات لن ملس مدك أمنا يزبن تقل بكفتنيا درجة مقداتنو يتقونا موغد ديموكراسين ماسفن قدي لالنجي بهونا حزب لاي بجملة بتلاتشا مزمتن آيت أيك أمم كراني بخولم هبرت سبي مكستنا لدغتم أسفل لاجي يهوننو كراني بمكستو مدنهجت أي قبام درجة توش ما ألف كرنا كراني منورو يميتبكنو يه كراني بميقبا سايياز كرتو عدتاج آكساتا ويم ميزانو ككبدا يامني برغتم ستا تفصمو المالت انشلالن إيها با يه ليلو چن درج توش منور آي كاومم باقرا چن درج توش بغولت سوست يووسنو يميل آقواغول سارة ديموكراسي آقوامم سياستقابا آي سمام درجة توش نورو بحزب دقاف يفافالو بدقاف مات عط دقمو تاجتو يتفالو بلو يعمنال لا اقوامون دمي كراكرو هلو للوچم لا پروغراماتشو مقوماتشون بزقا يمي كبلو قدينو پروغرامي يشالال بلو مالت دقمو مبتونا يمي كبكنو كراسو پروغرام باشا گر دقمو لغارة تقل سيل بغارة لتكبلو يه تقل پروغرامي قومال ليلو تشمبا منو بات يمسلف يمكوم مبتات جون يا كبرال مدرق ياللبتن يحصاف فجئت هنا تقل سياكايدم اندك اوصلا اوري خلون لمن كسب من نساف سايحون بسن سرعاتنو يا خزب تقل يقودال بالبت قوداتو كيت اندم يمت اماس رداتنا خزبنت انكك النبل مالت قديت اونو تاق بارون يتكتات تلو خلو لردون دميشلوت بك ايش بر زمن ونجل يفز أموبتن سايكر بقرشو زاري كال تفارد كبولو سايا وغز لزاريو سأرى وياني تقل خبرت انكفات ليوني ميشنون خلو بماس قدم غاريت اوچن عالزرقام النزيهو كفلوش جن يليبا عينة درق خونو تملسو إياببان ليكسو ليوان الجلو سينسو الناس حابزوتم ماسا سبيا ستواتشوال تكرتات شنن كواننو إلاما ودر إلاما زور يا قدازو فلاغو تننا يا سرقو قبوت سراسي هون ينن بالمردات خونا يهونين بلو فري بيس نتركنا قيشتن يميار راقبو كفلوش بتج أباج يا قدازو جاليوشنا تبي بال ستتاي هون በአገራችን ዛሬ ዋናው ቅራኔ ህዝብን እርስ በርሱ የሚያጋጨው አይደለም። በድርጅቶች መሃል ያለው ቅራኔም አይደለም። በልዩ ልዩ ሪዮታ ዓለሞች መሃል ያለ ቅራኔ አይደለም። የህብረተሰባችን ችግሮች ሁሉ እንዲፈቱ ከተፈለገ ዋናው መፈታት ያለበት ቅራኔ የወያኔ አገዛዝ ከኢትዮጵያ ህዝብ ጋር ያለው ቅራኔ ነው። የቅራኔ ካልተፈታ ሌሎች ቅራኔዎች ሊፈቱ አይችሉም። ለምሳሌ ህዝብን ከባድ ጠላቶች ጋር የሚያቃርነው አለ። ይህንን ለመፍታት ወይም የኢትዮጵያን ሉዓላዊነት ለማስከበር በቅድሚያ ሉዓላዊነቷን የሚያስደፍረውን አገዛዝ ማስወገድ ያስፈልጋል። ብሔረሰቦች የመብት ያለህ ይላሉ። ዴሞክራሲ እንዲሰፍንና እኩልነት እንዲረጋገጥ ጨቋኙና ጠባቡ አገዛዝ መወገድ አለበት ወዘተ ወዘተ። በመጀመሪያ መቀመጫዬን አለች ዝንጀሮ እንደተባለው መጀመሪያ የስልጣኑን ጥያቄ መመለስና ስልጣኑን ወደ ህዝብ እጅ መመለስ ያሻል። ይህ ደግሞ በአገዛዙ ፈቃድ የሚሆን አይደለም። ለአጼው ለበርካታ ዓመታት አቤቱታ ቀርቦ ምክርም ተለግሶ ነበር። ተገቢውን ምክር የሰጣቸው አብዮት ነው። እብሪተኛው መንግስቱ ጣውትነት ከጃጅሎት ስለነበር በሰው የሚመከር ባለመሆኑ ያው በህዝብ ትግል ውርደቱን ተከናንቦ ተሰዷል። ወያኔንም እንመክራለን። የኛ ወገን ነው፣ ያዳምጠናል፣ ብልህ ነው፣ ይገባዋል፣ ከሻቢያ ተጣልቶ ኢትዮጵያን ወዷል ወዘተ ወዘተ ያሉ ደግሞ ብዙዎች ነበሩ ናቸው። ወያኔ ግን ወይ ፍንክች ከጸረ ኢትዮጵያ ትልሜ ወይ ንቅንቅ ብሎ ባዳ ቆነው የሀገር ማፍረስ አባዜ እንደቀጠለ ነው። ተመክሮ ወይም በውዴታ የሚለወጥ ላለመሆኑ በመርጫው ዙሪያ የተካሄደውና የተካሄደ ያለው ሌላ ምስክር ነው። ወያኔዎች ሊመከሩ የሚችሉት ንቅንቆ በሚጥላቸውና በሚያሯሩጣቸው የህዝብ አመጽ ብቻ ነው። ሌላ መንገድ የለም። በኖረና በደስታ በተቀበልነው ነበር፣ ግን የለም አይኖርምም። ቅራኔው መሰረታዊና የማይታረቅ ነው። ወይ ህዝብ ያቸንፋል ወይም የመለስ ቡድን አሸንፎ ይቀጥላል። ግብግቡ ደግሞ የሟች መለስ አምባገነናዊ ቡድን አሸናፊነት ከወዲሁ በተረጋገጠበት ምርጫ ተብዬ ዙሪያ አይደለም። የወያኔን አገዛዝ ማቸነፍ ስንል ከስልጣን አስወግዶ በህዝባዊ መንግስት በዲሞክራሲያዊ መንግስት መተካት ማለታችን ነው። መሰረታዊውን ቅራኔ በትግልና በድል መፍታት ማለታችን ነው። ለዚህ ነው መለስተኛ ቅራኔዎችን በልክና በአግባብ ይዘን በህብረት ትግል አገዛዙን ለማስወገድ እንታገል ሲል ኢሃፓ ጥሪ የሚያደርገው።
ለሚስጥር ገላጭ ብርብርብር የጥበባት ዮት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አስፋጭ የደክራ ሞጋሽ የክፉ ወቃሽ ምናለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን።
አድማጮቻችን በማስከተል እንጻፍ ካልንማ በሚል ርዕስ በተከታታይ በኢያሱ አለማየሁ የሚቀርበውን ጽሑፍ እናሰማለን። እንጻፍ ካልንማ ውሸት ሲደጋገም እውነትን ይመስላል። ዮሴፍ ጎብልስ የናዚ ጀርመን የፕሮፓጋንዳ ሚኒስትር። ይመስላል እንጂ ውሸት ምን ቢደጋገም እውነት አይሆንም። ጸጋይ ወይን ገብረ መድህን ጸጋይ ደብተራው። ኢሃፓ ስሙ ሲወጣለት ዳቦ ያልተቆረሰ ሆኖ መከራ በዛበት ብሎ የሚቀልደው ጸጋዬ ገብረመድኅን ደብተራው የብዙ ውሸትና ሐሰት ሰለባ ሆኖ ሕይወቱም በወያኔ እጅ አልፏል። በዚህ ድርጅት ላይ ያልተደጋገመ ክስና ሐሰት የለም ብንል ትክክል ነው። ግን ሐቁ እየዋለ እያደረ መጋለጡ መታወቁ አልቀረም። ደርግ ያስጨበጣቸውን ሐሰት እስኪያቅለሸልሸን ሲደግሙብን የቆዩ ጥቂቶች አይደሉም። ያባ ኤርትራን አስገነጠለ፣ ወራሪውን የሶማሊያ ጦር ደገፈ፣ ወዘተ ሲሉ በዚያው ልክ ደግሞ ድርጅቱ ሐቁን ሲነግራቸው ዓመታት አልፈዋል። ዛሬ ራሳቸው የሻዕቢያ መሪዎችና በቅርቡ መጽሐፍ የጻፉ ምሁሮቻቸው ሳይቀሩ የኤርትራ ድርጅቶችና የኢሃፓ ጠብ ድርጅቱ ኤርትራ የኢትዮጵያ ቅኝ ግዛት መሆንና በቀጥታ ነጻነት የሚገባት መሆኑን አልቀበል በማለቱ የተነሳ ነው ሲሉ ቃላቸውን ሰጥተዋል። ኢሃፓን ይወዳል ተብሎ የማይታማው ገብሩ አስራትም ቢሆን በመጽሐፉ ኢሃፓ የነሻዕቢያንና የዚያድ ባሬን አቋም ባለመቀበሉ ተጠቃ በጥርሳቸው ገባ ብሎ ሲያቀርበው፣ ወያኔ ግን የሻዕቢያንና የሶማሊያን አቋም ደግፎ 3000 ክላሽን ከሶማሊያ እንደተላከለት ገልጿል። ዛሬም ግን ይህንን አስገነጠለ እና ወረራ ደገፈ ውሸት የሚደጋግሙት አሉ። ኢሃፓ ከመመስረቱ በፊት ጀብሃ የተባለው ድርጅት ኤርትራን ነጻ አድርጋታለሁ ብሎ በ1960 ዓመተ ምህረት የተመሰረተ ሲሆን የችግሩ መንስኤ ከነበረው መንግስት ስህተት ጋር የተገናኘ ሆኖ ሳለ ለፖለቲካ ስልጣን ያልበቃውን ኢሃፓን አስገነጠለ ብሎ መክሰሱ የወያኔን እርኩስ ሚና ለመደበቅ መሆኑን ብዙዎች አይሰቱትም። ደርጎች የፈጸሙትን ጸረ ሕዝብ ሽብርና ወንጀል ማጠየቂያ ለመስጠት ኢሃፓን በአስገንጣይነትና ወረራ ደጋፊነት ችክ ብሎ ማቅረቡ ያዋጣናል ብለው የተያያዙት ናቸው። ሐቁ ግን ውሎ አድሮ ሊታወቅ ሊረጋገጥ ችሏል። አሁንም የሐሰት ክሱን ለማስተጋባት የሚጥሩ ካሉ አውቆ የደነቆረውን መድፍም አያነቃው ብለናቸው የምናልፈው ነው። በወያኔ የቀጥታ ወይም የጃዙር ድጋፍ በዓመት ቢያንስ እስከ 3 ጸረ ኢሃፓ መጽሐፍ ነን የሚሉ ለህትመት ይበቃሉ። አይነታ ኢሃፓ ነበርን ብለው ከሚዋርቁትም ውስጥ ለወያኔ ያደሩ እንዳሉ ለኛ ምስጢር አይደለም። የነሻምበል ሻለቃና ኮሎኔሎች ቆሻሻ ብዕር ውጤት የሆኑት ብልግና ቢገባንም የራሳችን ጠማማ እንዲሉ አባል ነበርን የሚሉት ውሸትና መርዝ ግን የባሰና እግዚኦ የሚያሰኝ ሆኗል። በቅርቡ አንዱ እንደሰማሁት በሚል ደረጃ ድርቶና ድራፍቶ የጻፈው ውስጥ ለምሳሌ ራሱን የማዕከላዊ ኮሚቴ አባል አድርጎ በማቅረብ ውሸቱን ሌላ ደረጃ አድርሶታል። የመጽሐፉ ዋና እንቆቅልሽ ይህ ነጭ ውሸት ነው። ቢያንስ የእኛን በሕይወት መኖር የረሳ ይመስላል። በዚሁ ልክ መስራች ነበርን የሚሉም እንደ አሸን መፍላታቸው አልቀረም። የጸጋዬ፣ የዋለልኝ፣ የተስፋዬ ደበሳይ ቅርብ ወዳጅ ነን ብለው የሚዋሹም በርክተዋል። ለእኔው ለራሴ እያሱን አውቀዋለሁ ተጠንቀቀው ያለኝ ግለሰብ በአሜሪካ ይኖራል። የድርጅት ምስረታ ሂደቱ ውስጥ ሚናቸው ተመልማይ የሆነ ግን በምስረታ ጉባኤ የተገኙም አሉ። አንዳንዶች ስለ ኢሃፓ የሚናገሩት ውሸታቸው ሊታመን ባለመቻሉና ይህንንም ስለሚያውቁ ያሳምንላቸው ይመስል ውሸትን በባሰ ውሸት ያጅባሉ። ይህ ጻፍ ጉባኤ ግለሰብም ገለባ ተሳትፎውን በኢሃሰ ሕዝብ አዳራሽ ክፍል በውሸት አዳብሮና ራሱን ሊደርስበት ያልቻለውን የአመራር ኮሚቴ አባል አድርጎ ቀርቧል። እግረ መንገዱንም የኔን ኤርትራዊነት በማጋለጥ መልክ አቅርቧል። ከሐማሴንም ሐማሴን ያውም የከርነሽን ተወላጅ ነው ሲሉ የነበሩትን አስታውሳለሁ። ረዳት ፕሮፌሰር አለሜ ሸቴ ታላቅ ወንድሜ ሳሙኤል ደምቢዶሎ ተወለደን ሰምቶ አይ እያሱም ኦነግ ሊሆን ይችላል ያለውን አስታውሳለሁ። የእንቆቅልሹ ግለሰብ እያሱ መልምሎ ወደ ሜዳ ላከ ይላለው ከዚህ ቀደም ለዚሁ ድርጊቴ ድርጅቱን ይቅርታ ጠይቄያለሁና በዚሁ የማልፈው ጉዳይ ይሆናል። በነገራችን ላይ እኔ ወደ ድርጅት የመለመልኳቸው ጥቂቶች ሲሆኑ ውሎ አድሮ ሲበላሹም ሶሪ ኢሃፓ በሚል ጥፋቴን አምኛለሁ። ኤርትራዊነትን በተመለከተ በውልደት ጥፋትና ወንጀል ስካልመጣ ድረስ በኢህአፓ አያሌ ኤርትራውያን ማለትም ኢትዮጵያውያን ታግለው ተሰውተዋል። ስመጥር አርበኞችም እኮ ከኤርትራ የመጡ ነበሩ። አይደለሁም እንጂ ኤርትራዊ በሆን ኖሮ እንኳ እዛ በወለድ ኖሮ እንኳ ልጆች ታዲያ ምን ይጠበስ የሚሉት ጉዳይ ነው። ዋናው ማንም ግለሰብ የሚገመተው በሚይዘው አቋምና በሚያካሂደው ትግል ነው። ገብረ እግዚአብሔር ጋይም ላይ በአዲስ አበባ የተቆመው በውልደቱ አማራ ነው። እነ ደብተራው ላይ የወያኔን ጦር መርቶ ያመጣው ከሃዲም የጸለምት ተወላጅ ነበር። የነገሮች ሂደት በዘር ቆጠራ በጅምላ የሚወሰን አይደለም። የእናቶች ሽንጉርጉር ነው ብንል ቦታው ነው። ስንቱ የትግራይ ተወላጅ ኢህአፓ ሆኖ ሲሰዋ ቀሪው ደግሞ ለደርግም ለወያኔም አድሯል። ዛሬ የወያኔ ታማኝ አሽከሮች የሆኑ የትግራይ ተወላጆች ብቻ አይደሉም። እኔና መሰል ኢህአፓዎች ደግሞ አገራችን ኢትዮጵያ ብለን ብቻ የታገልንና የምንታገል እንጂ በተለምዶ አነጋገር ዘር ቆጠራ ውስጥ ያጀግና ትውልድ አልገባም። ይህን በሽታ ያመጡት እነ ሻዕቢያ፣ ወያኔና ኦነግ ናቸው። ኢህአፓ ሲመሰረትም ከየቦታውና ብሔረሰቡ የመጡ አብዮተኞች ናቸው አባሎቹ መሪዎቹ የነበሩት። በሻዕቢያ በኩል ወደ አሲምባ በሚደረገው ጉዞ ላይ ሕይወታቸው ያለፈው ብንያም አዳነ፣ ውልደት ትግራይ የአዲስ አበባ ልጅ መሐመድ ማህፉዝ፣ ጅማ ኦሮሞ የአባ ጅፋር ዘመድ፣ ከአሜሪካ ወደ ትግል ሜዳ የመጣ ምሳሌ ናቸው ለኢትዮጵያዊነት። ዘራብሩ ካበበ ኤርትራዊ ነውና አናሳልፈውም፣ ከተዋጋ ለኤርትራ ይዋጋ ብሎ ክርችም ያለው ሻዕቢያ ነው። ጓዱም በሌላ መንገድ ወደ ኢትዮጵያ ተመልሶና ኢህአሰን ተቀላቅሎ በወሎ ሲዋጋ ተይዞ በአዲስ አበባ ሲየል ተቀብሎ በይፋ ከነውብሸት ሙሉጌታ ሱልጣንና ኢትባረክ ሕዝቅያስ ጋር በደርግ ተገሏል። በወያኔ የተገደለው የመርካቶ ይስሐቅ ደብረጽዮን በውልደቱ ኤርትራዊ ነበር። ወያኔ ሲፋለሙ የተሰውት እነ ጃብርና ገለብ ዳፍላም በውልደት ኤርትራዊ ነበሩ። በወያኔ ተይዘው ተገደሉ የተባሉት እነ ሀጎስ በዛብህና ተክላይም በውልደታቸው ትግራዊ ናቸው። ኢትዮጵያዊ 100%። ልክ እንደ ዋሲሁን፣ ግርማ ጎልጃ፣ ደረጀ አንበርብርና ሌሎች በውልደታቸው አማራ እንደነበሩት ሁሉም ኢትዮጵያዊ። በሮማ ከተማ ጣሊያን የሻዕቢያ ፊልም ያውም የውሸት ጦርነት ያለበት በይፋ ለሕዝብ ሊታይ ቀርቦ እኔና አንድ ጓድ ያውም የአዲሮብ ተወላጅ በአማራነት ተፈርጀን ካልወጣችሁ ሲኒማው አይጀመርም መባላችንን አስታውሳለሁ። ዘር ቆጠራ ከመጣ ኢሳይያስም ሆነ የቅርብ አማካሪዎቹ ወደ አድዋ መወርወራቸው የሚደመጥ ነው። ግን ሻዕቢያ ናቸው ትናንትም ዛሬም። የኔ ኤርትራዊነት ሳይሆን ጥያቄው፣ ዋናው ጉዳይ የኔ አቋምና ትግል ይዘት ነው። በዚህ ላይ ማንም እኔን ሆነ ድርጅቴን በጸረ ኢትዮጵያነት ሊፈርጅ ቢነሳ ውርደት ለራሱ ይሆናል። ማ ለኢትዮጵያ ታግሎና ተሰውቶ ከያፓ በላይ? የራስ ጠማማ ባልኩት መስመር ስገፋበት ድርጅቱ ላይ ጉዳት ያደረሱና አሁንም ስሙን ለማጥፋትና ትግሉን ለማደናቀፍ ግንባር ቀደም ሆነው የሚራወጡት ቀደም በድርጅቱ ነበርን የሚሉ በተለይም አንጃ ሆነው የሚወገዝ ታሪክ ያላቸው የክህደትም አባወራዎች ናቸው። የድርጅቱን ታሪክ ውስጥ አዋቂ ነን ብለው ይነሱና አወቅን ያሉት ከቅዱስ መጽሐፍ አጣቢዋ የማያልፍ ሆኖ ይገኛል። ልብ ወለድ ሊባል ሲገባው እውነተኛ ታሪክ የሚል ታፔላ ይሰጠውና ያው ትችቱ በዚህ ደረጃ ሲመጣ የጠነከረ መሆኑ የግድ ይሆናል። በበኩላችን ለብዙዎቹ መልስም የማንሰጠው በጽሑፋቸው ኢህአፓ የሚለው ስም እውነት ሲሆን ሌላው ሁሉ ጥያቄ የሚያስነሳ በመሆኑም ነው። እነ በረከትና ህላዊ፣ መለስና ስዩም መሰል ጠላቶች ስለ ኢህአፓ ሲጽፉ ሐቁን ያቀርባሉ ብለን አንጠብቅም። ወደ ኢየሱስ ተመለስኩ ባዩ ሳይቀር ቢጽፍ አማትቦ ውሸቱን መልቀቁ የሚጠበቅ ነው። ሌላኛዋ ወጣት የሀፓዎችን አጋልጣ አስገድላ የልጅላት አንጃ ሆና ዛሬ መጽሐፍ ጻፍኩ ብላ የወያኔ ተወዳጅ ጸሐፊ ብትሆን በበኩሌ እምብዛም አልገረምም። ሌሎችም ቢሆኑ በተለይ ሊደብቁት የሚፈልጉትን የፍርሃት፣ የክህደት፣ የሙስና ታሪካቸውን እናውቃለንና ከወዲሁ መከላከያ ምሽግ ያዘጋጃሉ። እኛ የምናውቀውን ሁሉ ልናጋልጥ ብንነሳ ምድር ቀውጢ ትሆንባቸው ነበር። እኛ ሐቁን አንለፍፍም፣ ይጎዳል እያል እነሱ ሊጎዱ ውሸትን ይፈጥራሉ። ምስጢር መዘቅዘቅና ማጥቃት የኛ መስመር ባለመሆኑ ገበናቸውን አንጃ ሆኑ ወይም ከዱን በሚል ሜዳ ላይ አላሰጣንባቸው። ካበዙት ግን ሊቀየር ይችላልና ያንንም በሐቁ ላይ መከራከር የሚቻል ይሆናል። በድርጅት ደረጃ የተነሱብንን ያንጃ ስብስቦች በሞላ የተቃወምናቸው በፖለቲካ አቋማቸውና በወሰዱትም አፍራሽ እርምጃ ነው። አያያዛችን የተወሰነው ምን ግብ ሊደርሱ ህግና ደንብን ጥሰው ቡድን ፈጥረው ተንቀሳቀሱ በሚል ነው። የመጀመሪያው ወንጃ ከፋሽስቱ ደርግ ጋር እናብር በማለቱ ልዩነቱ ተከሰተ። የብዙሃኑን ውሳኔ ረግጦ አንጃ መስርቶ ጸረይሃፓ አሉታዊ እንቅስቃሴ በማድረጉና በተጨባጭም ጉዳት በማድረሱ በወዳጅ ጎራ ሊካተት ወይም ሊፈረጅ አልቻለም። የሜዳው አንጃም የተለየ ፖለቲካ ባያቀርብም ውስጥ ለውስጥ ቡድን መስርቶ ህጋዊ አመራሩን በኃይል ሊያስወግድ በማሴሩና ህግ በመጣሱ ነው ለፍርድ የቀረበው። የቅርቡ አንጃ ከወያኔ ጫማ ስር እንውደቅ ብሎ በመነሳቱና አባላት አይሆንም ሲሉት በህቡ ተደራጅቶ ድርጅቱን ሊቆጣጠር በህገወጥ መንገድ በመጣሩና ከህጋዊ ጉባኤም ፈርጥጦ ወጥቶ የድርጅቱን ስም በመስረቁ ነው ችግሩ የመጣው። አንጃ ስድብ ሳይሆን አቋምና ድርጊትን ገላጭ ነው። በሌሎች ድርጅቶችም የተከሰተ የሽንፈተኛነትና የክህደት ተውሳክ ነው። የሐቅ መረጃ ሳይኖረን በባዶ ክስን እንደማንደረድር መታወቅ ያለበትና መረሳት የሌለበትም ነው። ድርጅቶች ባይታበዩ ከኢሃፓ ሰፊ ተመክሮ ከድሉም ከተቃሚውም ሆነ ካሉታዊው ብዙ መማርን በቻሉ ነበር። ያለፉ ስህተቶችን ሲደግሙ ታዝበናል። ማን ጠይቆን በሚል ዝምታንም መርጠናል። ብዙውን ጊዜ ደም የተከፈለበትን ተመክሮ ለቀጣዩ የህዝብ ትግል ጥቅም መዋሉን ኢሃፓ ሊቃወም የሚችለው አይደለም። ባንጻሩ ግን ኢሃፓን ጥለውት ከሄዱ ከ30 ዓመታት በላይ ያስቆጠሩ መለስ ብለው ስለማያውቁት ኢሃፓ ሊናገሩ ቢነሱ አደብ ግዙ ማለታችን የሚጠበቅ ነው። በስመ ኢሃፓና በነበርን ፈረስ እነበረከትም አዲሱም ገነት ዘውዴም ግርማ ብሩም ፍላዌም ሌሎችም እኛም ኢሃፓንን ብለው አብረው ሊተማመሱ የሚችሉበት መንገድ ከቶም የለም። ለጸረ ህዝቦች ወያኔዎች ለደርግ ገራፊዎች ወዘተ በነበርን ከለላ ከሐቀኛ የኢሃፓ ልጆች ጋር የጋራ መድረክ ሊሰጥ የሚነሳ ሂደትን ሙከራም መቃወማችን ሰማዕትንና ድርጅታችንን በማክበር ነው። በሆደ ሰፊነትና ማሰባሰብ በሚል ቀና አስተሳሰብም የተወሰደ እርምጃ ለአንዳንዶች ያመለን ብተው ይግደለኝ ሆኖባቸው በከፋው ጥፋታቸው ዳግም ሲዘፈቁ ታይተዋል። ድርጅትን መበተን፣ መከፋፈል፣ ለማፍረስ መጣር መንጋቱ ላይቀር ጎህ ሲቀድ ውሸቱ እርቃኑን መቅረቱ እየታወቀ ዓይንን በጨዋጥቦ ሐሰትን በአደባባይ መለፈፍ ያዋርዳል። የኮሎኔል ጎሹና የሟቹ ኢንጂነር ቅጣው እጅጉ ጦር ወሬን ያስታውሷል። ኢሃፓ አንድ ሆነ ተብሎ የቀረበው የነጭ ውሸት በዚህ ደረጃ የሚጠቀስ ነው ብለን አሳፋሪ ቧልቱን ግን በትችት ሳናከብረው እናልፈዋለን። በውሸት አጃቢነት ደግሞ ኢሃፓ ሊሰለፍ አይጠበቅም። ውሸት ማለቱ ማጋለጡን ሁኔታው ካልፈቀደ በዝምታ ማለፉን ይመርጣል። በኢሃፓ ላይ የሚዘምቱ በሽፋን ስም ጻፉ ወይም ከሰሱ ማንነታቸውን ማወቁ እስካሁን ከባድ አልሆነም። ለሁሉም ድካምና ውድቀት ለራሳቸው ወኔ ቢስነትና ከርስ አምላኩ መሆን ኢሃፓን ይከሳሉ። ድርጅቱ ስንት ደክሞ ለግንባር መስረታው ያደረገውን ጥረት የሚያፈርሱ ሌሎች ሆነው ሳለ የለም ኢሃፓ ነው ብለው ይደርቃሉ። እስቲ እናንተው በእናንተው ተደራጁ ብለን ስንተዋቸው ስንርቃቸው ደግሞ እንኳን ሊተባበሩ እርስ በርስ ሲነካከሱና ተፈራቀው ሲወራጩ እያየን ነው። ኢሃፓ በሚታገል ይቀናል ይላሉ። በፌዝ መልክ ይህ ብዙ ሊጻፍበት ይችላል። ታግሎና ደምቶ ህዝባችንን ከወያኔ ነፃ የሚያወጣ ተገኝቶ ነው? የምናዝነው ትግል መነገጃ ሆኖ የዋሁ ዜጋን ለፍቶ ካገኛት ብር ሲለዩትና ውሎ አድሮ ኩም ሲያደርጉት ነው። ኢዴፓ ከምስረታው ወያኔ ወያኔ ስለሚሸት ብቻ ሳይሆን በነበረን ውስጣዊ መረጃ መሰረት ተቃውመነዋል፣ ጸረ ወሎዬም ተብለንበታል። የሌላ ድርጅት መሪም የወያኔ ደህንነት ክፍያ በየወሩ የሚደርሳቸው ቢሆንም ይህን በአደባባይ ለመንገር ሁኔታው ሳይፈቅድ ቆይቷል። ቅንጅት ሆነ አንድነት የሚለው መፍረሳቸውንም በተመለከተ ወደ መሪዎቹና ወያኔ ማተኮር ሲገባ ኢህአፓ እንዲከሱ የሚነሱ አሁንም አሉ። በአገር ቤት ከነበሩ ድርጅቶች ጋር ኢህአፓ ተባብሮ ሰራ እንጂ አላጠቃቸውም። አንድነትን በተነ፣ ሰማያዊ ፓርቲ ላይ መፈንቅለ አመራር ሞከረ፣ ዝናብ አደረቀ፣ ምስር አስወደደ፣ ጎርፍ አመጣ፣ ለሲያይና ለአረብ የቤንዚን ዶላር አደረ፣ ትምክተኛ አማራ ነው፣ ኤርትራዊ ነው፣ ጊዜ ቢኖር በሬ ወለደን ጨምረን ብዙ በተቸነው ነበር። ብላሽ ልፈፋ። ወያኔና የደርግ ርዝራዦች፣ የልደቱ ሎሌዎች አሁንም ጥቂቶች አሉ መሰል የሚያበቁት ውሸትን ነው። በነገራችን ላይ ኢህአፓ ይህን ሁሉ ማድረግ ከቻለ፣ ሁሉን ማፍረስ ከቻለ ጠንካራ ድርጅት ነው ማለት ነው። ታዲያ ይህን ማለቱ ያዋጣቸዋል? ድክመትና ውድቀትን ማመን፣ ከውሸት መራቅ ነው ከድርጅቶች የሚጠበቀው። በኢህአፓ ላይ የራስን ውድቀት ማላከክ የትም አያደርስም ማለት ነው። የአጼው ስርዓት ወደቀ በሚል ወጣቱን ተራማጁንና ኢህአፓን የሚወነጅሉና የሚጠሉ አሁንም አሉ። ለደርግ አድረውና ቀጥረኛ ሆነው የሰሩ፣ ወንጀሉን ቀለም እየቀቡ ሊያሳምሩ ሲጥሩ የነበሩ የፋሽስቱ ኮሎኔል የብዕር ቅጥረኞች፣ ገራፊዎችና ስየል ፈጻሚዎች፣ በባዕድ አገሮች ያሉ የቀይ ሽብር ወንጀለኞች ሁሉ የዚህ አይነት ዘመቻ አቀንቃኞችና አሰራጮች ናቸው። ሌላ አንጠብቅም። የአጼው አገዛዝ አስከፊነትን በተመለከተ እንኳን ለ77ኛው የደም ልደቱ አደረሰው ብለን በበተነው በራሪ ጽሑፍም ያኔም ያቀረብነው ነው። አረመኔውን ደርግ መታገላችንም ያኮራናል እንጂ አይቆጨንም። የልደቱን ወያኔነት በጊዜ ያጋለጡ ዶክተር ታዬ ወልደ ሰማያትና ኢህአፓ ጊዜ ራሱ ትክክል እንደነበሩ አረጋግጧል። ዋናው ጥያቄ ግን ይህን ሁሉ ኢህአፓ ማድረግ ከቻለ የለም ተኗል ማለት ሳይሆን ገዝፏል ማለቱ የሚሻል አይሆንም? አንዲት የኦነግ ደጋፊ ግለሰብ የቅንጅትና ኦነግ ትብብር ለዲሞክራሲ ኢኤፍዲ የሚል ብቅ ብሎ የተነነ ህብረት ሲመጣ ኦነግን 80% ኦሮሞ፣ ቅንጅትን 80% አማራ ይደግፋቸዋል ብላ ከነገረችን በኋላ ታዲያ ምንድነው ጭንቀትሽ ስላት እናንተ አልደገፋችሁትምና ታፈርሱታላችሁ ያለችው ትዝ ይለኛል። ከብዙሃኑ ህዝብ በላይ አቅም ካለን ምንድነን ማለት ነው? ቅንጅትንና ሁሉንም ህብረት ያውም አንድ ድምጽ ይዘን ለማደናቀፍ ከቻል ስለኛ ችሎታና አቅም ምን ይላል? ህብረት እንዲመሰረት ጉልበት፣ ጊዜና ገንዘብ አፍሰን ሳይውል ሳያድር ለማፍረስስ ለምን እንነሳለን? ይህን ከመቀበጣጠር ይልቅ እያንዳንዱ የህብረትና የመቀናጀት ጥረት ምን ጠቀመ፣ ለምንስ ደከመ፣ ፈረሰ ብሎ መመርመር ተገቢና ለቀጣዩም ትግል ትጥቅ የሚሆን ነው። ሌላው ክስ ድርደራው ጉንጭ አልፋ ነው። መሰረተ ቢስ ወሬ ወይም ሱዳኖች ከለምፋዲ የሚሉት ነው። ኢህአፓ ትግል ሲጀምር ያነሳቸው የህዝብ ጥያቄዎች ዛሬም ምላሽ እንዳላገኙ በገሃድ የሚታይ ነው። ባሰ እንጂ አልተሻሻለም የህዝብ ሁኔታ። ለነ ኦባማ የሚታያቸው የኢኮኖሚ እድገት ለህዝብ አልታይ ካለ 24 ዓመታት አልፈዋል። የጤና ጉዳይ የተሻሻለ ባይሆንም ህዝብ በመሞላ አልታወረም። ያለውን አስከፊ ሁኔታ ያያል፣ ያውቃል፣ በስቃይም ይኖረዋል። ይህን ያልተለወጠ ሁኔታ ለህዝብና ለአገር በሚበጅ መልኩ እውን ለማድረግ አሁንም ትግል ያስፈልጋልና ትግሉ ቢቀጥል ድርጅቱ የሚወቀስበት ሳይሆን በቃኝ ብሎ ባለማረፉ ባለመተው የሚመሰገንበት ሊሆን በተገባ ማለትም ይቻላል። የሞት ወልፍ ያለበት ማንም የለም። ይህ ቢባልም ግን ድርጅቱ ባለው አቅም ሁሉ ወያኔ ለማውደም ለማውደም በመጣር ላይ ነው። አቁ ይኮኑ ሳለ ደርግ ወደ መጨረሻው እንደሞከረው ሁሉ ወያኔም ኢህአፓ የለም የሚል የሰጎን ፖለቲካ መከተልን መርጦ እየዳከረ ነው። ድርጅቱ ከሌለ ይህ ሁሉ ጭንቀትና ጫጫታ፣ ስጋትና የስም ማጥፋት ዘመቻ ለምንስ አስፈለገ? በየጊዜው ኢህአፓ ጠፍቷል፣ ተኗል፣ የለም ብለው መርዶ የሚያረዱን አልጠፉም። ቢሆንማ ኖሮ እኛም አርፈን ነበር ብለን ልንመልስላቸው ይዳዳናል። በትግል ለአመታት ድርጅትን አቆይቶ ባለ አቅም ትግልን መቀጠል ቀልድና ቀላል የሚመስላቸው መሐይሞች እንዳሉ እናውቃለን። ይባስ ብለውም ትግልን አቀለው በገቢ ምንጭነት ደረጃ ሊያዩትም የሚከጅሉም አሉ። ያ ሁሉ መስዋዕትነት የተከፈለበት ትግል የድርጅቱን መኖር መቀጠል የሚጠይቅ ነው። የትግሉን ግዳጅ ሌሎች ተቀብለው ትግሉ ተፋፍሞ መውያኔ ቢወገድ የመጀመሪያ ደስተኛ ይሃፓ ነው የሚሆነው። እኔ ካልሞትኩ ካልደማሁ የሚል ፉክክር ውስጥ ለመግባት ምንም ፍላጎት የለውምና ለሀገራችን በቂ መስዋዕትነትን ከፍሏልና ይህ በዚህ እንዳለ ግን ያለን ድርጅት የለም ብሎ መካዱ ራስን ማታለል ወይም ወያኔን ዳቀደው ዓለምን ለማደናገር መጣር ነው። ድርጅት ከደከመ ከተጨባጭ ሁኔታ በተጨማሪ የውስጥ ከፋፋዮች የሚጠየቁበት ነውና ይህንን ድክመት ማስወገድ ይገባል። በዚህ ወቅት የአባላትም ሚና ድርጅቱን ለማጠናከር መጣር እንጂ ደከመ ብሎ ያውም ራሳቸው ጥለው የወጡ ከሆኑ መራቅና ትግል ማቆም ሊሆን አይችልም አማራጩ። ኢህአፓ ባይኖርስ ትግል ይቆማል ማለት ነው? ድርጅት የመሪዎች ወይም ያንድ ሁለት ሰው የግል ድብረት አይደለም። አንድ ጸሐፊ በቅርቡ የኢትዮጵያ ሕዝብ ግለሰብን እንጂ ድርጅትን ተከትሎ አያውቅም ብሏል። ስህተት ነው። መሪዎችና የጎበዝ አለቆች፣ ሹመኞችና ጽዮች የነበራቸው ቦታ ባይካድም ሕዝብ ድርጅትን ተከትሎ ታግሏል። ኢህአፓ ራሱ አንድ ምሳሌ ነው። ልምድና ባህል ወደ ተባለው መሪ ፍለጋ ቢገፋፋም ያም ሆነ ይህ ግን ኢህአፓ በጋራ አመራር የሚያምንና የሰራ ነው። ይህ አቋሙ የመጣው ከመርሃ ግብሩ ብቻ ሳይሆን ከተጨባጭ ተመክሮም ነበር። የድርጅቱ ዋና ጸሐፊ ተብሎ የተመረጠው ብርሃነ መስቀል ረዳ እንደ ስታሊን ኮሚቴውንም ፓርቲውንም ሊተካ በመነሳቱና የአባላትንም መብት በመድፈሩ አመራሩ ተነጋግሮ ይህን ቦታ እና ስልጣን ሰርዞ የጋራ አመራር መርሆን አስረግጧል። ለብርሃነ መስቀል አንጃዊ ጉዞ ከስልጣኔ አላግባብ ተነሳው የሚለው ይህ ቅሬታው ከፍ ያለ ሚና ነበረው። ወዳልሆነ አቅጣጫ እየተጓዘ ሳለ ባለሁበት ቦታ እንዲደርሰኝ የላከልኝ የ36 ገጽ ደብዳቤ ከዋና ጸሐፊ ቦታው መነሳቱን አማሮ በስፋት ማንሳቱን አስታውሳለሁ። በልምዳችን አንድ ግለሰብ ድርጅቱን ንብረቱ ሊያደርግ ሲጥር ወይም ሲዳዳው መርህ ተጻረረ ብለን የምናርመውና የምናስቆመው ነው። አንዳንዶቹ ድርጅቱን ሊጋልቡ ሞክረው ሲከሽፍባቸው ክሳቸውን ደርድረው ከድርጅቱ ይወጡና የሚፈጥሯት አንጃ ሊቀመንበር ለመሆን ሲሮጡም አይተናል። ኢህአፓን ወደ ግለሰብ ንብረትነት ደረጃ ሊያወርዱ የሚነሱና የሚጥሩ ሁሉ የገሌ ኢህአፓ የሚሉት ከንቶች የአባላትን መብትና ሚና የሚጻረሩና የሚከዱ መሆናቸው አከራካሪ አይደለም። ኢህአፓ አንድና አንድ ብቻ ሲሆን ንብረትነቱም እየታገሉ ላሉት አባሎቹ በሞላ ነው። ለከዱትና ከዓመታት በፊት ለተለዩት ባለቤትነትን አይሰጥም። አንድ መሪ ብቻ ገኖ ወጥቶ ድርጅቱ ለመሆኑ ሌሎች መሪዎች አሉት ተብሎ ውርርድ የሚገባበትን ክስተት ከፈለግ በአገር ቤትም በውጭም ምሳሌዎች ሞልተዋል። ድርጅቶቹ ጫጩ እንጂ አልጠነከሩም። የጓድ ሊቀመንበርን አይቀሌ ተክረሰውነት ጉዳትን በኢሰፓም ያየነው ነውና ኢህአፓ በዚህ አይነቱ ማጥ ገብቶ መንደፋደፍን አልፈለገም። የኢህአፓ ስነ ምግባር እኝ እኝ ባይነትንና ልታወቅ ባይነትን መተውን ይጠይቃል። ያሉትም መሪዎቹ ትሁት እንጂ የታበዩ አይደሉም። ሁሉን ከሃሊ ነኝ ምርጥ ነኝ ባዮችን በየጊዜው ሸኝቷል። ይህ ነው ሌላው ሀቅ። ይህን የኢህአፓ አቋም አንቀበልም ብለው ጌታ መሳይ አንድ መሪ የሚሰይሙ ድርጅቶች ይህን ለማድረግ መብታቸው የተጠበቀ ነው። ለኛ ግን አልበጀንም። የጋራ አመራር መርህ የዴሞክራሲያዊ አሰራር ዋና አካል ነው። ኢህአፓ ዴሞክራሲያዊ አልነበረም አይደለም ብለው የሚከሱት ራሳቸው ምንም ጉዳት ሳይደርስባቸው በሕይወት መቆየታቸውና አሁንም የመተቸት ዕድል ማግኘታቸው አሌ የሚላቸው ምስክር ነው። ሌሎች ድርጅቶች የተቃወማቸውን የት እንዳደረሱ ሲታወስ ኢህአፓ ግን አሰናበተ እንጂ ሊበትኑት የተነሱትንም ሊያጠፋ አልጣረም። በድርጅቱ ውስጥ ውይይት አይታቀብም። የብዙሃኑን ውሳኔ መቃወም ሲመጣ ነው ችግር የሚከሰተው። ለአንጃነት የበቁት ራሳቸው በአመራር ኮሚቴው ጥቂት የነበሩ ቢሆንም አፊዳቪት ፈርመን ወደ ወያኔ እንለጠፍ ሲሉና ሐሳባችን ለአባላት ይውረድልን ሲሉ ስምንት ገጻቸው አውርዶላቸዋል። በኢሃፓ ውሳኔ የሚሰጠው በድምጽና የብዙሃኑን ውሳኔ በማክበርና ተግባራዊ በማድረግ ነው። የብዙሃኑን ውሳኔ ረግጠው እኛ ያልነው ካልሆነ በሚል የሚገተሩትን ግን የሚያስተናግድ ሊሆን አይችልም። በህቡ የሚንቀሳቀስ ድርጅት ሊኖረው የሚችለው ዴሞክራሲ ስፋት ጥበት የሚወሰነው በተጨባጭ ሁኔታ ነው። ሐቁ ሲነገር የኢሃፓ ውስጥ ዴሞክራሲ የሚለው ተለጥጦ መገኘቱ ብዙ ጉዳትን አስከትሏል። በተለይም በተወሰነ ወቅት በሰራዊት ውስጥ ያለውን ችግር ለመፍታት በሚል የተወሰደው ውሳኔ ዴሞክራሲን በተመለከተ ጫን ብሎ ሲገፋ የወታደራዊ ዲሲፕሊንና አሰራር ጉዳይ ላይ አሉታዊ ተጽዕኖ አድርጓል። ለዚህም በበኩሌ ተጠያቂነቴን የምክድ አይደለሁም። ኢሃፓን በዴሞክራሲ ማፈን መክሰስ ግን ወያኔያዊ ስላቅ ከመሆን አያልፍም። ስለኢሃፓ ከምስረታው እስከ መራራ ትግሉና ከፍተኛ መስዋዕትነቱ ብዙ ተዋሽቷል። አንድ የደርግ ሻምበል ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ድጋፍ ነው ብሏል። ሌሎች ደግሞ ድርጅቱን ሻቢያ ወይም ኦስማን ሳቤ መሰረቱት ይላሉ። ኢሃፓ የተመሰረተው በለውጥ ፈላጊ ተራማጅ ኢትዮጵያውያን ነው። ሌላው ወሬ ጉንጭ አልፋ ነው። መስራችነን የሚሉም ሳይቀሩ የየራሳቸውን ቀበጣጥረዋል። ስለ ኢሃፓ መናገር የሚችሉት በድርጅቱ ያሉት ናቸው ሲባልም እኛስ ነበርን አይደል ብለው ብስጭት የሚያሰሙ አሉ። የድርጅት ብተና ከተከሰተ 30 ወዘተ ዓመታት አልፈዋል። በአሲምባና ከዚያም በኋላ ከተደረጉት ጦርነቶች ይበልጥ ከብተና በኋላ ራሱን መልሶ ባቋቋመው ኢሃሰ ተካሂዷል። የሰራዊቱም ቁጥር ከመቼውም ጊዜ የበለጠና የዳበረ ነበር። ከሱዳን ድንበር እስከ ጣና መተከልና የጎጃም ክፍሎች በሰራዊቱ ቁጥጥር ነበሩ። አምስት ጣሊያኖች የተጠለፉበት ሁኔታ ነበር። ይህ ሁሉ በድርጅትም በሰራዊት ደረጃ ያልነበሩትን የሚመለከት አልነበረም አይደለም፣ በቅጡ የሚያውቁት አልነበረምና። ከዕለታት አንድ ቀን ኢሃፓ ነበርን የሚሉ ሊተቹት የሚችሉበት አይደለም። ማን ያውራ የነበረን ከተቀበል እንደሰማነውና እንደምንገምተው ልፈፋ ከንቱ ሆኖ ይገኛል። የማዕከላዊ ኮሚቴ አባል ነበርኩ ዛሬ ግን ኢሃፓ የለም እንዳለው ጅብ፣ ሰራዊቱ ባርካ ገብቶ አብዛኛው በወባ አለቀ እንዳለው ዋሾ፣ እንደ ሐሰት መስካሪዎች ሁሉ ከንቱና መሳለቂያ ነው። ደም ገብረን ለፍተን መከራን ችለን ያቆየነውን ድርጅት ጥለውትና ጎርተውትም የሄዱት ባለቤት ነን ብለው ሊሰየሙበት አንፈቅድም። ነበርንና ነን የተለያዩ ናቸው። ነበርን ለሚሉ መልሱ ምነዋ ድርጅታችሁን ተዋችሁት የሚል ነው። ነን ለሚሉ ደግሞ ለጽናታችሁ ምስጋና ከሰማያትም ታገኛላችሁ፣ በርቱ ቀጥሉ ይባላሉ። የነንን ቅርስና ቦታ ነበርን ሊወስድ የሚችል አይደለም። ሲያምራችሁ ይቅር ይላል የአገራችን ሰው። ኢሃፓ በድርጅት ደረጃ ታሪኩን ሊጽፍ የጀመረው ጥረት እንዳለ ተነግሯል። ከባድና ሰፊ ጉዳይ ነው። ሐቅንና ሐቅን ብቻ የሚያካትት መሆን ስላለበትም እየተካሄደ ላለው ትግል አንጻር ቀላልም ሥራ አይደለም። ለማንኛውም ግን ታሪካችንን የምንጽፈው እኛ በትግሉ የቀጠልነውና ዛሬም ኢሃፓንን የምንለው እንጂ በስብስቴ ዘመን ጥሎን የጠፋው አይደለም። የኢሃፓ ታሪክ እንቆቅልሽ አይደለም። አባላቱ ያውቁታል፣ መንገደኞች ባያውቁትም፣ ጠለቅ ወጣ ያሉት ባይገነዘቡትም፣ ለወያኔ ያደሩ ወይም አንጃዊ አቋም የያዙ ብዕራቸውን ጥላቻና ታሪክ ብረዛ ስለሚተፋ የሚጽፉትን ብልሹ ያደርገዋል። የኢሃፓን ውድቀት የሚመኙት ኢሃፓንን ሊሉ ቢቃጡም ወዲያውኑ ራሳቸውን ያጋልጣሉ። ድርጅቱን በጅምላ ከመደርግ ወያኔ ሲያወግዙ የለም ሲሉት፣ ይህ ዲሞክራሲያዊ ነው ብለው ሲከሱት፣ አፍርሰነው ሌላ ድርጅት እንመስርት ሲሉ፣ ወያኔን ትተው በጸረ ኢሃፓነት ሲሰማሩና በድርጅቱ ላይ ሐሰትን ሲያሰራጩ ጥላቻቸውንና ማንነታቸውን ግልጽ ያደርጋሉ። ወደዱም ጠሉም እንደ ደርግ ሹመት ዘመን አልፎ ዘመን ሲተካ ራስን አምባሳደር ነን ወይም ነን ማለቱ በኢሃፓ አይረሰራም። ማን ባለ ሳምንት ሲባል እኔ ብሎ መቅረብን ጠያቂ ነው። ያኔ በዘውዲቱ ነበርኩ አዋጣም ዛሬም አለሁን ይጠይቃል። ባሁኑ ጊዜ ግርግር ወያኔ የዘወራቸው የሞላቸው ሁለት ገዝለሰቦች ታሪክን ንጻፍ ብለው ከቦታ ቦታ በመዘዋወር ላይ ናቸው። የሁለቱም ታሪክ ምስጢር አይደለም፣ አስፈላጊም ሲሆን በዝርዝር ይጋለጡበታል። በረከት ጽፎላቸው አሳትሙ እንዳይልም ታሟል ሞተዋል ዜናው አለ። ለማንኛውም ድርጅቱን እናውቃለን ብለው የሚጽፉ ሐሳዊ መሲዎችን መጠበቁ አይከፋም። ውጤታቸው ግን ገለባ ኢምንትና ከንቱ መሆኑ አያጠራጥርም። እንጻፍ ካልንማ የምንጽፈው ሐቁን ነው። ሐቁ በእጃችን አለና ሐቁን የሚፈሩ መጥፋታችንን ይመኛሉ። ለደርግም ለወያኔም ለአሳፋሪ አንጃም አንተኛላቸው። ሽማግሌዎች ከድርጅት አመራር ይወገዱ ብለው የሚጮሁት ለውጥን ፈልገው ሳይሆን ገበናቸውን የሚያውቁ ግለሰቦችን ጥግ ለማስያዝ ነው። ይህን ምክር ለእኛ ሁሉ ታላቅ ለሆኑትና ሚናቸውም ከተበላሸ ዓመታት ላለፉት አያቀርቡም። ኢላማቸው ኢህአፓ ነው። የኢህአፓን አመራር መራጭና ሰያሚ የኢህአፓ አባላት ብቻ ናቸው። ማንም ሌላ ኃይል ይህ መብት የለውም። የተወሰኑ ግለሰቦችን በጫና ጫጫታ ምናስወግድ የአፍራሽ ዘመቻችን ይሳካል ብለው የሚያስቡ በቅዠት ላይ ናቸው። የኢህአፓ ምሰሶ አባላቱ ናቸውና እገሌዎች ከአመራር ወጡ አልወጡ የኢህአፓ በያዘው መስመር ቀጣይ ነው። ያን ሁለቶች ወይም የአመራሩ መሳሪያ አይደለምና ነው። እኔ ከድርጅቱ የአመራር አባልነት ለ13 ዓመታት ወጥቼ ቆይቻለሁ። ድርጅቱ ስራውን በሚገባ ቀጠለ እንጂ ለሰኮንድም አልተንገዳገደም። ለድርጅቱ ቁልፍና ተኪ አልባ ግለሰቦች ነን ብለው የቃዡትና ወደ አንጃዊ ስምሪት የገቡት ያፈሩበት ክስተት በየጊዜው ተጋፍጧቸዋል እንጂ አልተከሰተም። ቂም የሚጠበቅ ነው። ጓዶቻችንን በሺዎች ደረጃ በፈጀው ደርግ ላይ ቂም ሲያንስ ነው። አገርንና ወገንን በጎዳው ወያኔ ላይ ቂም ሲያንስ ነው። ቂም የትግል ቤንዚን ሊሆን የሚችል ነው። በደሉን የሚያውቀው የተበደለው ነው ሊተርፍ ከቻለ። ኃይሌ መንጌ ወይ መሌ የሚሉት ሰቆቃችንን እንዲረዱ አይደሉም። ከታሪክ አንጻር ውድቆች ናቸው፣ ማፈሪያዎች። ይህን የምለው መነገር ያለበት ሲሰማ ቢያናድድም መነገሩ ይጠቅማል በሚል ነው። ወደ ወያኔ መለስ ቀለስ እያሉና እየተሞዳመዱ ገልበጥ ብለው ጸረ ወያኔ ለመምሰል እየቃጡ በኢህአፓ ላይ የሚዘምቱትን እናውቃቸዋለን። ሁሉም ግን ሊነገር አይችልም። ድርጅት ስራው ይፋንም ሚስጥራዊንም ያቀፈ ነው። ሁሉም በይፋ የሚነገር አለመሆኑንም መገንዘብ ተገቢ ነው። ከቀደም ተመክሮ ራሱ ምን መደረግ አለበትን ስለ ጥንቃቄ ስለ ሙያተኛ አሰራር ሰፊ ትምህርትን እንቅሰም። መጠየቅም መፈራት የለበትም። ኢህአፓ ጉራ ሳይሆን የተመክሮ ባንክ ነው። ካፒታሊስት ስላልሆነም በነፃ መበደርም ይቻላል። ስህተትን ላለመድገም እየነገርናቸው ጠዋትና ማታ ምክራችንን ሁሉ አድርገውት ዋዛ ተጠበሱ አሉ በተራ በተራ። እንዳይባልብን በጋራ እንጣር። ጸረ ወያኔው ትግል ይፋፋም።
ድር ያከበረው ብር ያዋረደው ድር ያወደመው በብር የዳነው ምን ያህል ይሆናል ያለም ህዝብ ቁጥሩ? እስቲ ታውቁ እንደሆን ሳትፈሩ መስክሩ። መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ህዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብር ነው። የብር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ። ድር የማያውቀው ባለም ምንም የለም። ያለማ ሲያጠፋ ይኖራል ዘላለም።